ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤንስትልኝ እንደምን አመሻችሁ አድማጮቻችን። ዛሬ ራቦ ጥር 22 ቀን 2011 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በዛሬው ዝግጅታችን በቅድሚያ ዘወትር የሚንቁን ዘረኛ ፈረንጆችም ሹምሹመውልን ባፈተታቸው ሊዘውሩን ቢነሱም ይቀላል እንዳልሆነ ገብቷቸዋል። ችሎታ አለው ብለው ያስቀመጡት ሹም የመምራት ችሎታ እንደሌለው ተረድተው ሌላ አማራጭንም ፍለጋ ላይ ናቸው። በጋራ እንታዘብ በጋራ እንታገል በሚል ርዕስ የቀረበ የእለቱ ሀተታ ነው። በማስከተልም ሌላ የማይካድና ምን ቀለም ቢፈስ ሊሸፈን የማይችል የምጸት ታሪክ ይህ ነው። ትምህርትም ይለግሳል። ካለፈው ስንማር ድፍረት፣ ቆራጥነት፣ ሞታይፈሪነት ብቻ ሳይሆን ኢትዮጵያዊነትንም ከፍ የማድረግን ጸጋም እናያለን። የኢትዮጵያዊነት ሰገነት ወርዶ ወደ ጎጥና ብሔረሰብ መውረዱ ቅሌት መሆኑን ያለፈው ያስተምራል። በዓለም ደረጃ መስፋት፣ መዋሃድ፣ መተባበር በሰፈነበት ወያኔያዊ ጥበትና ዘረኝነት እርኩስና ውጉዝ መሆኑንም መማር እንችላለን። ያለፈው ለዛሬው በሚል ርዕስ በ2007 ዓመተ ምህረት ቀርቦ የነበረ ሀተታ ነው። በማከታተልም ሁለት በ2007 መስከረም ወር ቀርበው የነበሩ ሀተታዎችን እናሰማለን። በቅድሚያ
ከወያኔ ጋር ተደራድሮ የምርጫ ህግ ለማሻሻል መነሳት አስቂ ነው፣ ሀገርንም ጎጂ ስለሆነ አሳዛኝም ነው። ከወያኔም የሹምሽር ሂደትን ለውጥን መጠበቅ እንዲሁ ክስረት ነው። ለቆራጥና መራራው ትግል ስምሪት ብቁ ያልሆኑት ደግሞ መሪ ብለው ማቀፍም የሚፈይድ ነገር የለውም ነበር። ግርግር እንዲያው ለሌባ መቾንና በሁኔታው የሚጠቀመው ይሉንታ ቢሱ ወያኔ ብቻ ነው። ይህንን ሁሉ ተረድቶ ትኩረትን በወያኔ ላይ ማመጥ በሚለው አድርጎ ሀገር አድን ትግሉን ማጧጣም አስፈላጊ ነው።
የትግልን ስልትና ይዘት ወሳኝ ማን ነው በሚል ርዕስ የቀረበ ሲሆን በመጨረሻም ህዝብን ይቅርታ ያልጠየቁ የደርግ ኢሰፓ ባለስልጣኖች፣ ወንጀለኞች እንዲሁም ወያኔዎች እንደ ተቃዋሚ በህዝብ ጎራ ሊገቡ ሊፈቀድላቸው አይገባም ማለት ነው። ይህ ቂም በቀል ሳይሆን ታሪክን አለመርሳትና ሰማዕትን ማክበር ነው። ትግልን ከጥፋት መከላከል ነው። የተጎን ፖለቲካን ትቶ ሀቁን መቀበል መናገር ነው። ራስን ማወቅ ነው አሸናፊ ሆኖ ለመገኘት። የሰጎን ፖለቲካ የህዝብ ምርጫና ግዴታ በሚል ርዕስ በቀረበው ሀተታ የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በጅጅጋ ከተማ በሶማሌና በሌሎች ብሔረሰቦች ተወላጆች መካከል ግጭት ተፈጥሮ ቢያንስ 2 ሰዎች መገደላቸውና ሌሎች 5 ሰዎች ጉዳት የደረሰባቸው መሆኑን ታውቋል። ግጭቱ የተፈጠረው የኦርቶዶክስ እምነት ተከታይ የሆኑ የጅጅጋ ከተማ ነዋሪዎች የአስተርዮ ማርያም ክብረ በዓልን ከጅጅጋ ከተማ 35 ኪሎ ሜትር ርቀት ላይ በመተገኘው ጉርሱም ወረዳ አክብረው ወደ ከተማ ሲመለሱ የነበሩበት አውቶቡስ በተደራጁ አሸባሪዎች የድንጋይ ጥቃት ከተፈጸመበት በኋላ ነው ተብሏል። ግጭቱን አነሳስተዋል የተባሉ 17 ሰዎች የተያዙ ሲሆን በከተማዋ የፌደራል ወታደሮች ቢኖሩም የሰዓት እላፊ አዋጅ የታወጀ መሆኑም ተነግሯል። በድሬዳዋ ታቅዶ የነበረው የቤት ውስጥ አድማ ላልተወሰነ ጊዜ የተላለፈ መሆኑ ታውቋል። በወያኔ ባለስልጣኖች ከተማዋ በ4420 ቀመር እንድትተዳደር ተወስኖ ላለፉት አመታት በተግባር ላይ የነበረውን የአፓርታይድ አገዛዝ በመቃወም የከተማዋ ህዝብ ተወካዮችን ለፌደራል ባለስልጣኖች ያቀረቡት አቤቱታ ተቀባይ በማጣቱ በከተማዋ የቤት ውስጥ አድማ ተጠርቶ የነበረ መሆኑም ይታወቃል። ሰኞ ዕለት አንድ የባጃጅ ሹፌር በመገደሉ ምክንያት በተፈጠረ አለመረጋጋት አድማው ላልተወሰነ ጊዜ ተላልፏል። በከተማዋ የተሰየመው ኮማንድ ፖስትም ነዋሪዎች በአድማው እንዳይሳተፉ ማስጠንቀቂያ ሰጥቷል። የቀድሞ የሶማሌ አካባቢ ፕሬዝዳንት አብዲ ኤሌና ሌሎች 47 ግለሰቦች ረቡዕ ጥር 22 ቀን በፌደራል ፍርድ ቤት አራተኛ ወንጀል ችሎት ክስ የተመሰረተባቸው መሆኑ ታውቋል። ግለሰቦቹ ባለፈው አመት ከሐምሌ 26 እስከ 30 ባሉት ቀናት በጅጅጋ ከተማና በተለያዩ ዞኖችና ወረዳዎች ለ59 ሰዎች ሞት በኃላፊነት ክስ ቀርቦባቸዋል። በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንግስት ንብረቶች፣ የግለሰብ ቤቶችና የግል ተቋሞች ግምታቸው ከ412 ሚሊዮን ብር በላይ ጉዳት ማድረሳቸውና በአካባቢው የሚኖሩ የሌሎች ብሔረሰብ ተወላጆችም እንዲሰደዱ ማድረጋቸውም በክሱ ላይ ተጠቃሏል። የጥረት ኮርፖሬት ዋና ስራ አስኪያጅና የባዕዴን ስራ አስፈጻሚ አባል የነበረው ምትኩ በየነ በሙስና ወንጀል ተጠርጥሮ በዛሬው ቀን በቁጥጥር ስር የተደረገ መሆኑ ተነግሯል። በቅርቡ በፓርላማ የጸደቀውን የስደተኞች አዋጅ በመቃወም ሐሙስ ጥር 23 ቀን በአዲስ አበባ መስቀል አደባባይና በጋምቤላ የተቃውሞ ሰልፍ እንደሚካሄድ የሰልፉ አስተባባሪዎች ገልጸዋል። የጋምቤላ ህዝብ በጠቅላላው 300 ሺህ ሆኖ ሳለ በቁጥር 450 ሺህ በላይ የሆነው በክልል ውስጥ የተፈረው ስደተኛ ሙሉ የሥራና የንቅስቃሴ መብት ተሰጥቶት ወደ ማህበረሰቡ ከተቀላቀለ የጋምቤላ ህዝብ ጥቅም የሚነካ ነው በማለት የሰልፉ አስተባባሪዎች ማብራሪያ ሰጥተዋል። ከክልሉ ህዝብ በቁጥር የላቁ ስደተኞች ወደ ማህበረሰቡ እንዲቀላቀሉ ከተደረጉ ሌላ የደህንነት ችግር ሊመጣ እንደሚችል አስተባባሪዎቹ ይናገራሉ። ሰልፉን ለማካሄድ ፍቃድ አግኝተናል የሚሉ አስተባባሪዎች በፓርላማ የተወሰነ ውሳኔ የክልሉ ህዝብ ያልመከረበትና አስተያየት ያልሰጠበት በመሆኑ ተቀባይነት የለውም ብለዋል። በትናንትናው ዕለት ስደተኞችን ጭነው ወደ አረብ ሀገሮች ይጓዙ የነበሩ ሁለት ጀልባዎች ከጅቡቲ ወደብ አቅራቢያ በመስጠማቸው በርካታ ስደተኞች የሞቱ መሆናቸውን IOM የተባለው የዓለም አቀፉ የፍልሰተኞች ድርጅት ለዜና ምንጮች ከሰጠው መረጃ ለማወቅ ተችሏል። እስካሁን ድረስ የ28 ስደተኞች አስክሬን የተገኘ ሲሆን በግምት 130 የሚሆኑ ስደተኞች የደረሱበት ያልታወቀ መሆኑ ተነግሯል። ሁለቱ ጀልባዎች የመስጠም አደጋ የደረሰባቸው ጅቡቲ ወደብ አቅራቢያ ከሚገኘው ወዳሪያ ከሚባለው ቦታ ከተነሱ በ30 ደቂቃ ውስጥ መሆኑን ድርጅቱ ገልጿል። የስደተኞቹ ዜግነት እስካሁን ያልታወቀ ቢሆንም አብዛኞቹ ከኢትዮጵያና ከሶማሊያ ሊሆኑ እንደሚችሉ ይገመታል። በእስራኤል ሀገር በቴል አቪቭ ከተማ የእስራኤል ዜጎች የሆኑ ትውልደ ኢትዮጵያውያን የተቃውሞ ሰልፍ አድርገው የዋሉ መሆናቸው ታውቋል። የተቃውሞ ሰልፉ የተደረገው ከጥቂት ቀናት በፊት የአእምሮ በሽተኛና ትውልደ ኢትዮጵያዊ የሆነው ይሁዳ ቢያግዳ በእስራኤል ፖሊሶች በአሰቃቂ ሁኔታ በጥይት ተመቶ መገደሉን ተከትሎ ነው። ሰላማዊ ሰልፈኞቹ ይሁዳ የተገደለው ጥቁር በመሆኑ ነው በማለት የእስራኤል የጸጥታ ኃይሎች በኢትዮጵያውያን ላይ የሚፈጽሙትን ኢሰብአዊ ጥቃት እንዲያቆሙ ጠይቀዋል። በሰልፉ ላይ ሌሎች የእስራኤል ዜጎች የተገኙ ሲሆን እኔም ትገድለኛለህ ወይ የሚል መፈክር ይዘው አብረው እንደተሰለፉ የተገኘው መረጃ ይገልጻል። ሼህ አላሙዲን ከእስር የተፈታው ከፍተኛ ገንዘብ በመክፈል መሆኑ ተረጋግጧል በማለት አፍቃሪ ወያኔው ሪፖርተርስ ጋዜጣ ዘገበ። አላሙዲን ምን ያህል ገንዘብ ከፍሎ እንደተለቀቀ ባይታወቅም የሳውዲ አረቢያ መንግስት ግን በጸረ ሙስና ዘመቻ አላሙዲንን ጨምሮ አስሯቸው ከነበሩ ቱጃሮች ያገኘው ገንዘብ ከ100 ቢሊዮን ዶላር በላይ ይገመታል ተብሏል። አላሙዲን በኢትዮጵያ ውስጥ ካፈሰሳቸው ንብረቶች ውስጥ በህዝባዊ እንቅስቃሴ ሰለባ የሆኑ እንዳሉ ይታወቃል። የለገደምቢ ወርቅ ማምረቻ በአካባቢው ሰዎች ላይ ጉዳት በማድረሱ ሲታገድ፣ በአዲስ አበባ ለአመታት ታጥረው የቆዩት 11 ቦታዎች ደግሞ ካርታቸው የተወሰደ መሆኑ ታውቋል። የግለሰቡ የቅርብ ሰራተኞች አላሙዲ በቅርቡ ወደ ኢትዮጵያ እንደሚመጣ ቢናገሩም በሳውዲ አረቢያ በጠረሙስና ታስረው ከተፈቱት ውስጥ አብዛኞቹ እስካሁን ከሳውዲ አረቢያ እንዳይወጡ በመደረጋቸው የአላሙዲን ምጣ የሊዮን እንደሚችል ብዙዎች ይገምታሉ። ለዛሬ ያዝናቸው ዜናዎች እነዚህ ነበሩ። ከቀጣይ ዝግጅቶቻችን ጋር መልካም ቆይታ።
ወደፊት ለመሄድ ወደ ኋላ ማየቱ አስፈላጊ ነው። ታሪኩን ይረሳ ስህተቱን ይደግማል ተብሏል። ነገ ምን ይሆናል ስንል ዛሬ ምንድነው ወዴትስ ይያቀና ነው ብሎ መጠየቅ የግድ ይሆናል። በዳበሳ ጉዞ በጭፍን ድሉ መጣ ማለቱ ፍሬ አይኖረውም። ተጨባጭ ሁኔታውን ሀቁ የሚያሳየንን መቀበል ግዴታ ነው። ይህንን ስንልም በጋራ ያለውን ሁኔታ መታዘብና ሐቁን መረዳት መቻላችን ወሳኝ ነው። ቃልና ገቢር ካልሰመሩ ቃል ከንቱ ነው ማለት ነው። የሽሞቹ ኢትዮጵያዊነት ከሚያደርጉት ከሚሰሩት ጋር ሲነጻጸር ጭራሽም የማይገጥም ከሆነ ወደዱም ጠሉም እየዋሹን ነው ማለትም ነው። ለምንድን ነው የሚያደናግሩን ብሎ መጠየቁ ደግሞ ሲያንስ ነው። የዘንድሮ መድረክ አጨናናቂ ምሁራን አድርባይነት ለካልባና መራን የለቀቀ በመሆኑ እግዚኦ ብንል አይፈረድብንም። ነገ ግን ሁኔታዎች ቀየር ሲሉ ሸብረክ ብለው የሚቀባጥሩት ተቃራኒውን መሆኑን መገመት አያዳግተንም። ፖለቲካ ዛሬ ዝብርቅርቅ ወጥቶ ትራዝነጠቆች የሚጨፍሩበት መድረክ ሆኗል። ጠቅላይ ሚኒስትር ተብየው ከሰማይ በታች የማላቀውና የማልደሰኩርበት ርዕስ የለም በሚል እያደነቆረን ነው። ልንክስባችሁም ነው ብሎናል። ኢያዴግ ይከተላል ለም ብሎ መርዶ ነግሮናል። ከሆነለት ይሁንለት ብሎ ህዝብ ጭቆናን ከተቀበለ ፖለቲካና የሀገርጣና ህልውና ወደ ይዬ ኢሶ አውርዶ ስሜትና ጉል ተስፋን በመጋለብ ሊወሰን የሚችል አይደለም። ትውልድ ደም ገብሮ ያቆያትን አገር ሽዎች መስዋዕት ሆነው ሊያመጡት የነበረው ለውጥ በግርግር አሳልፎ መስጠት የሚታሰብም መሆን አልነበረበትም። ዛሬ ይህን ምርጫ ወስደው ኢትዮጵያን ለጥቃትና መከራ የሚደርጓት ክፍሎች አንዴም ለሰኮንድም ያልታገሉላትና መከራ ያልቻሉላት መሆናቸውንም መታዘብ አለብን። ዛሬ ከሹሙ ዙሪያ እነማን ደምቀው አለና ያሉን ነው? ጽንፈኞችና ባለመንጫዎች፣ ጠባቦችና ገንጣዮች፣ ሽብርተኞችና ወንጀለኞች፣ ፈርጣጭና አድርባዮች፣ የአሜሪካ ቀጥረኞችና አገርሻጮች፣ በሃይማኖት መስፈርት ነው የተባሉ አልባሌዎች። ማን ነው ገፈት ቀማሽ የሆነው? ከፖለቲካ የተገለለው ጭቆን ህዝብ፣ ከቀየው የሚፈናቀለውና በዘረኞቹ የሚታረደው ጭቆን ህዝብ፣ በየቦታው ባለመኔዎችና ባገዛዙ ኃይሎች የሚፈጀው ጭቆን ህዝብ ያለፈላቸው ጥቂቶች ናቸው። የተፈጠቀው ሲለም በዚህ አያያዝማ መቼም የሚፈታ አይሆንም። የሹሞቹ ትኩረት በስልጣናቸው ላይ ነው። ኢሰፓን አንሰራርተን ድጋፍ ይሆነናልም እያሉ ነው። ቀውጢ ቀን ከመጣም አረቦችና አሜሪካ ይረዱናል፣ ሻቢያ ይታደገናል መባሉንም ሰምተን ታዝበናል። ህጋዊ ለመምሰል በዝግጅት ላይ ያለውን ወያናዊ ምርጫም እንደሚያሸንፉ ከወዲሁ አውቀዋል። በዚህ ባልት ገብተው የሚንፈራገጡ ተቃዋሚነን ባይቡድኖች ደግሞ ያው ቅሌትና ህብረታቸውን ተከናንበው እንደሚያከትሙ መገመት አይከብድም። በመለስ ጊዜም የተወሰኑ ተቃዋሚ ተብዮች ፓርላማ ገብተው መሳለቂያ ከመሆን እንዳላለፉ ታዝበናል። የተለየ አይጠበቅም። የነጻና ፍትሃዊ ምርጫ መሰረቱም የለም። ወንድምህቶቻችን ደብዛቸው እንደጠፋ በስር እንደማቀቁ መሆናቸውንም መቼም አልዘነጋንም። የሀገር ጉዳይ ነውና አይናችንን በሚገባ ከፍተን ያለውን ሁኔታ ማየት ማጤን ግዴታችን ነው። ደካማና ሰነፍ ዜጋ ልንሆን አይጠበቅም። በድሬዳዋም በልዩ ልዩ ቦታዎች የምናየው ትግል ህዝብ አገሩን አላስጠቀም ብሎ መነሳቱን ነው። ሹሞቹ እንደፈለጉት አይጋልቡንም ባይ ነው ህዝብ። በዚያው ልክ ደግሞ ተጎንብሰው ጫማ ስመው ሊገዙና ፍርፋሪ ወያኔ ተረፍ መረፍ የሚለውን ለማግኘት የተዋረዱ አሉ። እነሱንም ቢሆን ታሪክ መፋረዱ የማይቀር ነው። የህዝባችን መለያ ግን አመጽ እንጂ ከመሬት ተደፍቶ ያልተመረጠን መሪ ተብዬ ጫማ መሳም አይደለምና ኢትዮጵያዊነት በኩራትና ቁርጠኝነት ጋር አሁንም አልጠፋም ብንል ትክክል ነው። በዚህ ላይ ግዳጁን አልወጣ ብሎ ያለውን የህዝብ ክፍል ደግሞ ከመውቀስና ተነሱ እንጂ ብሎ ከመምከር ወደ ኋላ አንልም። ማን እንደተኛ ተኝው ራሱ ያውቀዋል። ገዢዎቹ በብሔረሰብ ደረጃ ከፋፍለውን ኢትዮጵያዊነትን ሊያጠፉ በመፍጨርጨር ላይ ናቸው። ባላቸው ሃይማኖትም ተጠቅመውና ብጤዎቻቸውን ሿሹመው ከበውናል። ለሹሙ ባለ ሃይማኖት ብቻ ተነስተው ድጋፍ ለጋሾች የሀገራችን ዜጎችና ባዕዳንም እንዳሉ እናውቃለን። ህዝብ ይህን አውቆ ባለፈው ጥምቀት በዓል ስሜቱን ግልጽ አድርጓል። ብልህ ከሆኑ ከዚህ በተማሩ ነበር ያሰኛል። የሙስሊሞችን ጥያቄን በተወሰኑ መሪዎች ክህደትና እጅ መስጠት ምላሽ የሰጡ ቢያስመስሉም ከአረቦች በመወዳጀት የፈቱና የተቆጣጠሩ ቢመስላቸውም የህዝቡ መሰረታዊ ጥያቄዎች አልተፈቱም። የሹሙ አባት አህመድ መባሉ ምንም ትርጉም የለውም። ከአብዮት አሁን ወዳለው ስም ቢቀይርም ግለሰቡ ለ27 ዓመት ወይኖ መክረሙን ሊያጥብለት አይችልም ማለት እንችላለን። የስርጎን ፖለቲካና ወይም አውቆተኝ ፖለቲካ አራማጆች ብሔር ብሔረሰብ ባይባል ኖሮ ችግር አይመጣም ነበር ብለው መሐይምነታቸውን ማጋለጥም ተያይዘዋል። ችግሩ የማይመጣው ችግሩ ባይኖር ኖሮ ነው እንጂ ለተፈጠረው ችግር ስም ስለተሰጠውና መፍትሄ ስለቀረበለት አይደለም። የኤርትራን ችግር ደግሞ ለምሳሌ ዋለልኝ አልፈጠረውም። የኤርትራን መገንጠል የሚያገዘውና ያጸደቀው ወያኔ እንጂ ኢሕአፓ አይደለም። የወያኔን ቀውስ ያመጣውና ወደ መቀሌ እንዲፈረጥጡ ያደረጋቸው የህዝብ ትግልና መስዋዕትነት እንጂ ከእባቡ ጉያ የወጡ ሁለት እርግብ ሹሞች አይደሉም። የጋራና ኢትዮጵያዊው ትግላችን ወያኔን ያዳከመ በመሆኑ ከፋፍለ ግዛ እቅዱን ያበላሸበት በመሆኑ የዘንድሮቹም የከፋፍለ ግዛ ፖለቲካን ለመቀጠል የግንጠላና ጥበት ኃይሎችን ጋብዘው ከቡራዩ እስከ ድሬዳዋ ህዝብን ሊያጨርሱ በመጣር ላይ ናቸው። ህዝብም ኢትዮጵያዊነትን ሰርዞ የጎጡ ጉዳይ ብቻ እንዲመለከተው ለማድረግ ቀጥረኛ ቀስቃሾችን አስተማርተዋል፣ ደምም አፍሰዋል። ይህንን ጋሬጣ ህዝብ ለማሸነፍ ቆርጦ እየተነሳ ነው ብንል ስህተት አይሆንም። በቀላሉ ኢትዮጵያዊነትን አፍርሰን አጥፍተን ኢትዮጵያን እንደ ሶማሊያ እናደርጋታለን ብለው በንቀት የተነሱት ዛሬ እየተደናገጡ ናቸው። ዘወትር የሚንቁን ዘረኛ ፈረንጆችም ሹምሸመውልን ባፈተታቸው ሊዘውሩን ቢነሱም ይህ ቀላል እንዳልሆነ ገብቷቸዋል። ችሎታ አለው ብለው ያስቀመጡት ሹም የመምራት ችሎታ እንደሌለው ተረድተው ሌላ አማራጭንም ፍለጋ ላይ ናቸው። ራዕይ ያለው እይታው ዓለም አቀፋዊ ነው፣ ያመቱ ሰው ነው ወዘተ በሚል ሚሊዮኖች ዶላሮች የፈሰሱበት የሽያጭ ዘመቻ ቢካሄድም አመት ባልሞላ ጊዜ ውስጥ ግን ሴራው ተጋልጦ ሹሙም ተገምቶ ህዝብም ትግሉን ቀጥሎ አለ። ከእንግዲህ ምን ይዋጣቸው? ወያኔም ከመቃሌ ወጥቶ እንደቀድሞ ሊፈልልብን እንደማይችል ገና የገባው አይመስልም። በሂደት ማዋጥ የሚገደደው ኮሶ ነው። ወያኔ ሊኖር የሚችለው ወያኔን ሲገድል ብቻ ነው። ከቆዳው የተሸለቀቀ ባብ ወያኔማ አሁንም ሹም ሆኖብናል። የጋራ ትግላችን ተጠናክሮ መቀጠል ወሳኝ ነው። ማመንታትና ለጠላት ጊዜ መስጠት ሁሌም ያስጠቃል እንጂ ምንም አይፈይድም። በኢትዮጵያዊነት ሰንደቅ የጋራ ትግላችን ተፋፍሞ ይቀጥል። ወያኔ ኢህአዴግ ይውደሙ። ቀደም ስንል ትግልና ታሪክን አስመልክቶ አቅርበነው የነበረው ጽሑፍ ወቅታዊነት አለውና እንደሚከተለው ይነበባል። ያለፈው ለዛሬው ተደጋግሞ እንደተነገረው ታሪኩን የረሳ ትውልድ ስህተትን መድገም ብቻ ሳይሆን አገሩንም ሊያጣ ይችላል። ቀደም ቀኝ ገዢ ሆነው አፍሪካን ሲያሰቃዩትና የበደሉት ባዕዳን አገሮች ያለፈውን የረሳ ትውልድ አግኝተው እነሆ አህጉሩን ዳግም እየበዘበዙና የጦርነትም አውድማ እያደረጉት ነው። ታሪክን መፋቅ ወይም አጣሞ ማቅረብ ደግሞ የወያኔና መሰሎቹ ዋና ልምዳቸው ነው። የኢትዮጵያን ታሪክ ወደ 100 ዓመት ዝቅ ማድረጋቸው ህዝቡ አብሮ አልኖርም ለሚለው የግንጠል አቋማቸው የሚረዳ በመሆኑ ነው። በኢትዮጵያ ህዝብና በኦሮሞና ሌሎች ዜጎች መካከል የልዩነት ተራራን ለማቆም ነው። ፋሽስቱን ደርግ የታገለውን ትውልድ ለማርከስና አልፎም ዘግናኝ በሆነ ደረጃ በክህደት ለመወንጀል ሐቁን ጠጥቀው ውሸትን የሚያራግቡት ያው ናቸው። ታሪክ ግን ቅርስ ነው። በአብላጫው ደግሞ የደም ዋጋ የተከፈለበት በመሆኑ ተከብሮ መያዝ ያለበት ነው። ታሪክ አስተማሪ ነው። የኢትዮጵያ አርበኞችን ጸረ ጣሊያን ውጊያ ያደነቁት የቻይናው መሪ ማኦ ሴቱንግ ለምሳሌ ከዚህ ውጊያ ብዙ መማር እንችላለን ብለው ያኔ በትግል ላይ ሳሉ ጽፈው ነበር። ባዕዳን ታሪክ ብለው የሚያከብሩትን የአገራችንን ገድል ማክቸልቸል ግን የካሃዲዎች ሁሉ ስምሪት ሆነና አዲሱ ትውልድ በትንሹ እናቀርብ ካልን ተደናግሮ ሲገኝ፣ በሌላ በኩል ግን ለሀገርና ለወገን የተሰዉትን የማይከበርበት ሁኔታ ተፈጥሯል። ጀግንነት ሞኝነት ተባለና ከመሞት መሰንበት ፈሪ ለናሱ መመሪያ ሆኑና ኢትዮጵያን የሚታደጓት ቁጥራቸው ቀንሷል ብንን ማጋነን አይሆንም። ካለፈው መማር፣ ሐቁን ማክበር፣ ታሪክን ማወቅ መጠበቅ ወሳኝ መሆኑን መገንዘብ ያስፈልጋል። በሰሞኑ ወጣት ኢትዮጵያውያን በዋሽንግተን ዲሲና በስዊድን ስቶክሆልም ከተማ የወያኔን ኤምባሲዎች ወረው ይዘው ያሰሙት ደማቅ ተቃውሞ በዘመነ ደርግ ሲደረጉ የነበሩት ተመሳሳይ የተቃውሞ እርምጃዎችን አስታውሶናል።
በካቲት አብዮትና ከዚያ በፊት ወጣቶች በተማሪነት ደረጃ ሆነ በኢህአፓ አባልነት ያሳዩት አንድነትና ኢትዮጵያዊነት ወኔ አፍላቂነት ለአሁኑ ትውልድ ወጣቶች ብዙ ትምህርትን ያዘለ ነው። ይህ ተመክሮና ቅርስ የህዝብ ከሆነ ለወያኔ ውድቀት የሚያደርገው አስተዋጽኦ ግልጽ ነውና ወያኔና ጭፍሮቹ ይህን ታሪክ አዲሱ ትውልድ እንዳያውቀው ወይም ካወቀም በሐሰት ይዘት እንዲሆን እየተጨረጨሩ ናቸው። ለዚህም ጥጥረኞችን በስፋት አስተልፈው ብዙ ገንዘብም እያጠፉ ናቸው። ቀቢጠ ተስፋና ግለኝነትን ዋልጌነትና ፍርሃትን ካሰፈኑ የሚጋተራቸው ስለማይገኝ ነው። ካለፈው ወደ ዛሬው ስንመጣ ጎልቶ የሚታየን ምን ጊዜ ቢሆን ባንዳና ከሃዲ ባይጠፋም በብዛት ግን ሂደታችንን የሚገልጸው ሰፍኖ የነበረው አንድነት ነው። የካቲት አብዮት የዚህም ነጸብራቅ ሆኖ ይገኛል። ያኔ ህዝብ በጋራ ስርዓቱን ሊያደባይ ሲነሳ እና ወያኔ ጠባብነትን አርግዘው ዘረኝነትን ሊወልዱ ላይታችሉ እንደነበረም መረሳት የለበትም። ደግም የህዝብን ድል ሲቀማ በታጋዩ ጎራ ልዩነት ቢከሰትም በኢሃፓ የተመረው ሰላማዊ ትግል የህዝብን ድጋፍ አግኝቶ ድርግንም አርበድብዶ ነበር። ለአገሩ ሳይሆን ለስልጣኑ ሊሞት የተነሳው ፋሽስት ቡድን ደግሞ ሙሉ ትኩረቱን በኢሃፓ ላይ አድርጎ ፍጅት ያካሄድ ሁኔታው ለገንጣዮችና ጠባቦች አመቺ ሆኖ መገኘቱ አልቀረም። ውጤቱም ዛሬም ታይቷል ማለት እንችላለን። ወያኔ በትግራይ በቀይ ሽብር ዋና ተካፋይ ሆኖ ለብዙ ለጋ ህይወት መቀጠፍ ተጠያቂ ነው። ለማንኛውም ለወያኔ ድልዳል አዘጋጁና ኢትዮጵያን ለግንጠላ ያበቃው አምባገነን ኮሎኔልና ግብረአበሮቹ ናቸው። ሌላ የማይካድና ምን ቀለም ቢፈስ ሊሸፈን የማይችል የምጸት ታሪክ ይህ ነው። ትምህርትም ይለግሳል። ካለፈው ስንማር ድፍረት፣ ቆራጥነት፣ ሞት አይፈሪነት ብቻ ሳይሆን ኢትዮጵያዊነትንም ከፍ የማድረግን ጸጋም እናያለን። የኢትዮጵያዊነት ሰገነት ወርዶ ወደ ጎጥና ብሔረሰብ መውረዱ ቅሌት መሆኑን ያለፈው ያስተምራል። በዓለም ደረጃ መስፋት፣ መዋሃድ፣ መተባበር በሰፈነበት ወያኔያዊው ጥበትና ዘረኝነት እርኩስና ውጉዝ መሆኑንም መማር እንችላለን። ወያኔን ማቸነፍ ማስወገድ የሚቻለው በልመናና ምለላ ሳይሆን ባመረረ ትግል ነውና ሞት አይፈሪ መሆን አገርን ከሆድ በፊት ማስቀደምና ሰብዕናን ከመይሁዳ ለሳንቲሞች አለመሸጥን ይመለከታል። ያለፈው ለዛሬው የሚሰጠው ትምህርት ደግሞ የትግል ዓላማ ላይ ግልጽነትን ማስፈለጉ ነው። ዝብርቅርቅ መፈክር ታጋዩን ግራ ያጋባል። መፈክርና ግብም የሚተለመው ጠላት በቀደደ ቦይ ለመፍሰስ ሳይሆን የህዝብን ፍላጎት መሰረታዊ በማድረግ ብቻ ነው። ወያኔ የህዝብን ትግል ወደ ውዥንብር እየከተተ አብይ ጉዳይን በተልካሻው እያደናገረ ሊታገሉ የተነሱትን አቅጣጫ ቀኝ ሆኖ መክረሙ ምስጢር አይደለም። በየካቲት አብዮትና በፊትም የተነሱት የትግል መፈክሮች መሰረታዊና ህዝባዊ ነበሩና እስከዛሬም የቀጠለውን ትግል አጃቢ ሆነዋል። መሬት ላራሹ፣ ዴሞክራሲያዊ መብት ለጭቁኑ፣ የአገር ሉዓላዊነት፣ የሃይማኖት እኩልነት፣ የብሔረሰብ መብትና እኩልነት ወዘተ እነሆ እስከዛሬ የትግል መፈክሮች ሆነው ባሽተዋል። ምላሽ ያጡ ጥያቄዎች በመሆናቸውም ትውልድን ለትግል የሚጠሩ ሆነው ተገኝተዋል ማለትም ይቻላል። ትግል ግቡን ማወቅ አለበት፣ ከግቡ በፊትም እንዳይደናቀፍ። አንዳንዶች የጉዞውን ቡጡ ራሱ ጉዞው ነው ይላሉ። በትግል ግን የጉዞ ዋና ይዘቱ ማለትም የትግሉ መዳረሻውን ማለትም የመጨረሻ ግቡን ማወቁ ነው። በየካቲት ጠላት ማነው ላይ ብቻ ሳይሆን ትግሉ የግድ የሚለው መስዋዕትነትን በተመለከተ ግንዛቤ አልጎደለም ነበርና በትግሉ ተሰልፈው መስዋዕትነትን የተቀበሉ ሰማዕት ነበሩ እንጂ ጭዳዎች አልነበሩም። መከራውም የተቻለው ከመጀመሪያው ትግል መራራ መሆኑን ጠላትም ጭራቅ መሆኑን ታጋዮቹ ያወቁት ጉዳይ ስለነበረም ነው። ዛሬ ሰላም ሰላም ባዮች በበረከቱበት፣ ነብር ለፍየል ይራራል ባዮች በበዙበት፣ አለመስዋዕትነት ድል ይገኛል ባዮችና አብዮት የሚለውን ቃል የሚያወግዙ መድረክ በያዙበት፣ ሞት አይፈሪነት ቢጠፋና አንገት በድፋቱ ቢደራ የሚያስገርም ሊሆን አይገባውም። ወያኔና ጨፍሮቹ ደግሞ የዚያን ጊዜ ጀግንነት ሊያቆሽሹና አልፎም ያ ትግል የተሳሳተ ነበር፣ አትተኩሱብን፣ አታምጹብን፣ አትነሱብን ብለው የሚንጫጩት ማለትም ያለፈውን የህዝብ ትግልና አታጋይ ድርጅትን ኢህአፓን የሚያጠቁት የያዛቸው ጭንቀት ብርክ ስላስያዛቸው ነው። ያንን የትግል ቅርስ መልእክት ማራከሱ ለነሱ ነፍስ አድን ነው። ለዚህም ነው ቅጥረኛ ኮልኩለው የትግልን አቅጣጫ የሚያጨልሙትና ፍርሃትን ለማንገስ የሚጥሩት። ጠላትን ማወቅ የጠላትንም ስስ ብልት ማወቅና ማጥቃት ወሳኝ ነው። ያለፈው ትግል በዚህ ረገድ ብዙ ትምህርትን ይለግሳል። ስህተቶች የነበሩ ቢሆንም ጠላትን በፖለቲካውም በትጥቅ ትግሉም ረገድ ያንቀጠቀጠ ትግል ተካሂዷል። የህዝብን ትግል ለጠላት ሰለባ ከማድረግ አንጻር ለማዳከም አንጻር ረጂ ሆነው የተገኙት አንድም የግንጠላ ጠባባዮች በሀገራችን ጠላቶች ድጋፍ ተጠናክረው መገኘታቸው ሲሆን፣ ሌላው ደግሞ የሶማሊያው ዚያድ ባሬ የከፈተው ወረራ ነበር። ፋሽስቱ ደርግ በሁለቱም ተጠቅሟል። የህዝብን ትግል ለማደባየት ሀገራችን በሶማሊያ ተወረረች ተነስ ብሎ የህዝብን ትኩረት ወደ ሌላ እንዲሆን ከማድረጉ ሌላ ኢህአፓን በዚያድ ባሬ ደጋፊነት እያለቀሰ ሳይቀር ወንጅሎ በተለይም ጦሩን ሊያደናግር ፈቅቷል። ይህን ጭልጥ ያለ የፋሽስቶች አሰት አሁንም ሀቅ ብለው የሚቀበጣጥሩት ሞልተዋል። የአገር ጥሪ በሚል የህዝብ ትኩረት ከደርግ ላይ ተነስቶ ወደ ጦር ግንባር እንዲሆን ከማድረግ ባሻገር በትግል ወጥሮት የነበረውንም ድርጅት ከሶ ለማጥፋት ተጠቀመበት። መኢሶንንም ሳይቀር ፈርጣጭ ቀይ መንገደኛ ብሎ ሊከስና ሊያጠቃ ቻለ። ይህ የትናንት ተመክሮ በሚገባ ያላጤነው ትውልድ ደግሞ ወያኔ ከሻዕቢያ ተጋጨው ሲል ከባድመ መልስ ወደ መለስ የሚል ቧልትን ተቀብሎ በባድመ ለወያኔ ጥቅ ረገፈ። ወያኔ የታሰሩትን ሳይፈታ የራሱን ትግራዊ ጦር ሳያስነካ በትኖት የነበረውን ጦር አታሎ አልፎ በሻዕቢያ አስጨረሰው። ከውጊያው መልስ የሚለው ተመላሽ ባለመኖሩ ከንቱ ቀረ። ልጆቻችሁ አባት ወንድማችሁ ተሰውተዋል ተብሎ ለቤተሰብ ማርዳት ቀርቶ መሞታቸውም ሳይነገር ተዳፍኖ አልፏል። በወያኔ ላይ ልነቃበት የሚያስችል ተመክሮ ግን ነበር። ወያኔ ኢትዮጵያዊነት ወይም ድንበር ጠባቂነት ማሾፍ መሆኑን ማወቅ በተገባም ነበር። ያለፈው ለዛሬው በጠቀመ ነበር። ኢህአፓ ቀዳሚ ቅርስና ተመክሮን ለጋሽ ዘመናዊ የፖለቲካ ድርጅት ባለማግኘቱ ሪዮት ባሻገር ተመክሮውን ያገኘው ከተግባሩና ስምሪቱ ነበርና ከስህተት ማምለጥ የሚችል አልነበረም። ያኔ ግን የነበሩ የትግል ስህተቶች ለዛሬው በደም የተገኘ ትምህርትን የሰጡ ናቸውና በክብር መያዝና የግንዛቤን መሰረት ሊሆኑ ይገባል። ለዚህም ነው ልንንከባከባቸው ግዳጅ ያለን። ያ ደሙን ለአገሩ ያፈሰሰ ትውልድ በትግሉ ቅርስ ትቶልናልና ከዚህ ወጣቱ ትውልድ እንዲማር ማሳሰቡ አስፈላጊ ነው። አምባገነንነትን በትግሉ አሳይቷል። በአደረጃጀቱም ቢሆን ለምሳሌ ኢህአፓ አላጭ ቆራጭነትን ተቃውሞ ሊወሰድ የሚችል ተመክሮን አስቀምጧል። ዛሬ በኢትዮጵያም ቢሆን በሌሎች አገሮች በመንግስት ሆነ በድርጅት ደረጃ የፈላጭ ቆራጮች ክስተትና እያደረሱ ያሉት ጉዳትን በተመለከተ ምናልባትም ዴሞክራሲን ሊያስቀድም ከሞከረው ትግል መማር የግድ ሆኖ ይገኛል። በመሰረታዊ የህዝብ ጥያቄዎችና ፍላጎቶች አንጻር ስልጣን የያዙት ቡድኖች ብቻ ሳይሆን ለስልጣን የሚቋምጡትም ድርጅቶችም ቡድኖች ቢሆኑም ምላሽ ሰጪ ሆነው መገኘት አልቻሉምና በጥያቄዎቹ ዙሪያ ዛሬም ትግል መቀጠሉ ግትር የሚያሰኝ ሳይሆን ወቅታዊና ትክክለኛ ስምሪት መሆኑን ያለው ተጨባጭ ሁኔታ ያረጋግጣል። ካለፈው የህዝብ የትግል ተመክሮ መማር ብልህነት ነው። ታሪኩን የረሳ ትውልድ አገሩን ያጣል። ጸረ ወያኔው ትግላችን በጋራ ይፋፋም።
Oh,
ትግልን ስልትና ይዘት ወሳኝ ማን ነው? ትግል ሲሉ ትግል ስንል ሲባል በሚል በተደጋጋሚ የተቸነበት ቢሆንም ዛሬም ቢሆን በጉዳዩ ላይ አጠር ያለ ማብራሪያ መስጠቱ የግድ ይሆናል። በዚህ አብይ ጉዳይ ላይ ወያኔና ደጋፊዎቹ ውዥንብርን ለማስፈን አተኩሮ የተንቀሳቀሱበት በመሆኑ የህዝብን ትግል መብጋታቸው አልቀረም። ህዝብ ጦርነት ሰለቸው ጫጫታን ያስተውሷል። ከና ከጧቱ ሰላማዊና ሁለገብ ትግልን አሳሩ በማስቀመጥ የክርክሩን መሰረት ንዶ ወደ ረግረግ የከተተውና ደንቃራ የፈጠረው ወያኔ ብቻ ሳይሆን የሰላማዊ ትግል አባወራለን ብለው የተነሱትን ክፍሎች ናቸው። ገዢው ክፍል ያውም ወያኔን የመሰለ ኢዲሞክራሲያዊና ጥፊብን ጦርነት አበቃ ብረት የሚያነሳ ጸራም ሰላም ነው ወዘተ በሚል ሲያናፋ ይህንን አጅበው ህዝብ ጦርነት ሰልችቶታል ሁለገብ ትግል የሚሉ ደም ይጠማቸው ናቸው። ከንግዲህ ሰላም ብቻ ብለው ወያኔን ሲያጅቡና ትግልንም ለማደናቀፍ ከዱላ ይሻላል መላልጮት ማስተዋወስ ይበቃል ሲወራጩ እንደነበረ አረሳንም። የትግልን ስልት ወሳኝና አዛዥ ወያኔ ነው ብለው ተቀብለው ነበር ማለት ነው። አርፋቹ በዝምታ ካልተገዛቹ ጦርነት እንሰራባቸዋለን ብለው ያሰሙት ዛቻ ቅስምን ሊሰብር ችሎ ነበር ማለት ነው። ምን አይነት ትግል የሚለውን በተመለከተ ወያኔ ተፋለሙኝ እንደማል የተጠበቀ ነው። ሆኖም የትግሉን ይዘትና ስልት ወሳኝነት ያለው አገዛዝ ያሰፈነ ሁናቴ ነው። ዲሞክራሲያዊ ሁናቴ ያከሰፈነ የብረት ትግል አማራጭ ሊሆን የማይችልበት ሁኔታ ውን ሆነ ማለት ነው። ያፈናና የጭቁና ሁናቴ ብቻ ሳይሆን ሀገር ራሷ ህልውናዋ ለአደጋ ተጋልጦ ባለበትና ሀገር አድን ትግልን በጠየቀበት ጫኑኝ እንደመጋጃ ለነገሩ ግመልም ሲጫን ያጉረመርማል ሊመርጥ የሚችል አቋም አይደለም። መፍትሄው ሁለገብ ትግል ነው ያለው ወያኔ ያሰፈነው ተጨባጭነቴ ነው። ይህ ሀቅ ሆኖ ሳለ ለማንም ነቃላ ለዜጋ ግልጽ ሆኖ ሳለ በዚህ ላይ የሰፈነው ውዥንብር ሰለባ ሆነው ሁለገብ ከሚሉ ተቃዋሚዎች ጋር አብረን አንቀመጥም የሚሉ ተቃዋሚዎች ወያኔ ስር ህጋዊ ተብሎ ይሰሩ የነበሩ ተደምጧል። ላምባላ ለበት ኩበት ለቀማ ከንቱ ልፋት መሆኑ ህዝባችን ያውቃል። ዲሞክራሲ ሰፍኖ ያለ በረታስቼ አላስፈላጊ መስዋዕትነት ልክፈል ብሎም አይነሳም። በተጣራሪው አፈናና እመቃ ሰፍኖ መፍት ተረግጦ ያገር ህልውና ባደጋ ላይ ሲገኝ ብረት አለማንሳት በአመጽ አለመሰማራት ኃላፊነትን ረስቶ ሀገርን ህዝብንም ማስፈላጭ ሆናል። ይህን ለማስረገጥ ወደ አሜሪካና ፈረንሳይ አብዮት ወደ ባዕዳን ተመክሮ ጥቅስ ፍለጋ መባዘን የለብንም። የኢትዮጵያ ታሪክ ራሱ ይህንን ያስተምረናል። ለመብቱና ለሀገሩ ለክብሩና ለሉዓላዊነቱ ያልታገለ ህዝብ ሁሉንም ይቀማል። የማንኛውም ኃይል በሰላማዊ መስክ ለመታገል ቀርቶ የተጠበቀ ቢሆንም ሌላውንም አስፈላጊውን ትግል መጻረር ደግሞ ስተት ይሆናል። የ24 ዓመታት የወያኔ ጸረ ኢትዮጵያ አገዛዝ ያስተማረንና አተሳሳቱ ብሎ ያስጨበጠን ጉዳይ ካለ ወያኔና ሰላም ሁድና ጀርባ መሆናቸው ነው። በምርጫ ሊቀሙት እስከ 100 ወንበር ልናሸንፍ እንችላለን ብለው ለቃዩት 100 አሸንፎ ምላሽ ሰጥቷቸዋል። ሙስሊም ወገኖቻችን በሰላም ለመብታቸው በቆሙ በደረሰባቸው ግድያና ስራት እንግልትና ሲል የተመለከተው ነው። ህዝብን ለይቶ ማጥቃትን በተመለከተ በአማራውና ሌሎች ህዝቦች ላይ ሲያቋርጥ እየደረሰ ያለው ጥቃት ምስክር ነው። የሰላማዊ ትግል ግብአት መሬት ነው ባንልም የሁለገብ ትግል ዋናነትን ያስረገጠ ተጨባጭ ሁኔታ አለ ብለን በትክክል እናምናለን። ከዚህ ተያይዞ ወያኔ የትግል ስልቱን ሊወስንልን ካለመቻሉ ወይም ካለመገባቱ በተጨማሪ ወያኔ ማን ነው አገራችሁ ብሎ ሊጠቁመን ሊወስንልንም አይችልም አይገባም። ወዳጅ ጠላት መለየትና መታገል የህዝብ ፈንታ ነው። ወያኔን ወዳጅ ነው የሚሉት ወያኔ ጭፍሮች ብቻ ናቸው። ወያኔን ተቀዳሚ የህዝብ ጠላት የሚለው ምላተ ህዝብ ነው። ዋናው የሀገራችን ቅራኔ ሲፈረጅ ወያኔን ባንድ በኩል ሰፊውን ኢትዮጵያ በሌላ በኩል ያስቀምጣል። ማን ነው ወዳጅ በሚለው ላይ ወያኔ ለአረቡ አረብ ነኝ፣ ለአሜሪካ የአልባኒያ ኮሙኒዝም የተውክ የካፒታሊዝም አገልጋይ ነኝ፣ ለትግሬው ለትግራይ የቆምኩ ነኝ ብሎ ከገዳፊ እስከ ሻቢያ ከሶማሊያ እስከ ሳውዲ አረቢያ ወዳጅ ብሎ ሲነጠፍ ኢትዮጵያ ልጅ ባላማከረም ለራሱ በድርጅቱ ደረጃ የሚጠቅመው ነው ወስኖ ያውም በክደብ ስራ ላይ ለመዋል የሞከረው። ዛሬም ህዝብ አጋሩን ሲመርጥ ወያኔን እንደማያገባው ቅንጣት ነገር የለም በሚል ነው። ህዝብ አጋርን ሲሻግን ለሀገርና ለትግል ይጠቅማል ወይስ ፋይዳ ቢስ ነው ወይስ ይጎዳል የሚለውን በጥንቃቄ መርምሮ መሆን አለበት። ራብን በጉያ እንዳያመጣ ነብርን በጫቃ ወርቅን በጭቃ የተባለውን ስህተት ላለመፈጸም በመለስተኛ ደረጃ ለምሳሌ ከነመለስ ተጣላን ብለው የነበሩት እነ ስዬና ጻድቃን አይነት ወያኔዎች የህዝብ አጋር እንዳልሆኑ ለማወቅ ብዙ ጊዜ ያልፈጀም። ለአሜሪካኖች የሚሰራውና እድሜ ለወያኔ ከበርቴ የሆነ ያለው ወያኔው ጻድቃን ለምሳሌ ወያኔ በመሆኔ የሚጸጸተኝ የለም እኮራለሁ በሚል በሰሞኑ እንቅጩን ነግሮናል። ወዳጅንም መረጣ ላይ በቂ ጥንቃቄ ማድረግ ያስፈልጋል። የሀገራችን ተጨባጭ ሁኔታ ወያኔን በሁለገብ ትግል በተለይም በማቋረጥ አመጣና ተማሶግድን የሚጠይቅ ነው። በዚህም በዚያ ብልጭ ድርግም የሚሉ መነሳሳቶች መኖራቸው የሚጠበቅ ቢሆንም የካቲትን መጥገም የተደራጀ ትግልን ማሰን ቀነቀጠሮ የማይሰጠው ስምሪት ነው። ከወያኔ ጋር ተደራድሮ የምርጫ ህግ ለማሻሻል መነሳት አስቂ ነው። ሀገርንም ጎጂ ስለሆነ አሳዛኝም ነው። ከወያኔም የሹም ሽር ሂደትን ለውጥን መጠበቅ እንዲሁ ክስረት ነው። ለቆራጥና መራራው ትግል ስምሪት ብቁ ያልሆኑት ደግሞ መሪ ብለው ማቀፍም የሚፈይድ ነገር የለውም ነበር። ግርግር እንዲያው ለሌባ መቸውንና በሁኔታው የሚጠቀመው ይሉንታ ቢሱ ወያኔ ብቻ ነው። ይህንን ሁሉ ተረድቶ ትኩረትን በወያኔ ላይ ማመጥ በሚለው አድርጎ ሀገር አድን ትግሉን ማጧጧም አስፈላጊ ነው። የዚህ ዝርዝር የባጨላው ፍጮ አይደለምና መድረኩ ይሄ አይደለም። የትግል ስልትና ይዘት ወሳኝ ህዝብ ነው። ህዝብም ለውሳኔ የሚያበቃው ያለውን ተጨባጭ ሁኔታ አጥኖ እንጂ በዘፈቀደም አይደለም። ይህን ማወቅ መረዳት ለሀገር አድን ትግሉ አስፈላጊ ነው።
Anchin kepoinka እኔ ለሆን እንጂ የማን ጠቅምካሽ ምንም ይደብሆን አንቺ ከፈንካ የምለው የለኝ አክስቴና ጎቴ ካንቺ ጋር መኖር ነው ከኔ ፍላጎቴ መኖሬ ይሰረት ሕይወቴ ጋር ውድም ልማትሽን
የሰጎን ፖለቲካ የህዝብ ምርጫና ግዴታ በማንኛውም ወሳኝ የታሪክ ወቅት ህዝብ በጋራም ሆነ ዜጎች በተናጠል መውሰድ ያለባቸው ታሪካዊ አቋም ይኖራል። በሚወስዱት አቋምም የራሳቸውም የሀገራቸውም ዘላቂ ጣመወሰኑ የማይቀር ነው። በርግጥም አንዳንዴ ውሳኔው ከጃቸው ሊወጣ ይችላል። የፍልስጤም ህዝብ እንግሊዝ ሲዮናውያን ወዘተ በጋራ በወሰኑት ወይም ናዚ ጀርመን ለፈጸመ በደል ፍልስጤሞችን ከፋይ ለማድረግ በመወሰናቸው ወዳጅ አልባ የሆኑት ፍልስጤማውያን ከምድራቸው ተፈናቅለው እነሆ ከዛሬ ፍዳቸው አላበቃም። ካድዋ ወዲህ የሙሶሎኒ ጣሊያን ኢትዮጵያን ስትወርና ኋላ ቀር የተባለው ህዝብ የጣሊያንን ቅኝ ገዥነት በዝምታ እንዲቀበል ሲሰበክ ጦር ሰብቆ ታንክን መጋፈጥ እብደት ወይም ጅልነት ተብሎ ሲወገዝ የኢትዮጵያ ህዝብ የፈሪ ምርጫን አድርጎ አገሩን አላስወሰደም። የባንዳ መንጋ መፍላቱን ሳንረሳ ማለት ነው። የአርበኞች መስዋዕትነት ነፃ አገርን መጪው ትውልድ እንዲረከብ አስቻለ። እንግሊዝም በጣሊያን ቦታ ሊተካ ሲከጅል ጀግና ኢትዮጵያውያን እሺ እንደማይሉ ግልጽ አድርገውለት ምኞቱ በዚያው ቀርቶ ይኸው እስከዛሬ ቁርሾውን ቂሙን ለመወጣት ኢትዮጵያን ለመከፋፈል ሲጥር እያየነው ነው። ህዝብ ነከ አቸናፊ ባይሆን ተነገ ወዲያ ግን ማቸነፉ አይቀሬ እንደሚሆን ግልጽ ነው። ዋናው ግን ምን አይነት ምርጫ ያደርጋል? መታገል ወይስ እጅ መስጠት የሚለው ነው። የአጼው አገዛዝ ጠንካራ ነው። ህዝብም አልተማረም አልነቃም በሚል ለስርዓቱ ዘለዓለማዊነት የሰጡት በየካቲት አብዮት አፍረዋል። ለደርግም ያደሩና በወንጀሉ የተሳተፉ የሚሸነፍ አልመስል ብሏቸው ጉድ እንደሆኑ የሚረሳ አይደለም። ለከርሳቸው ሲሉ ለወያኔ ያደሩ ወይም በዘረኝነቱ ተካፋይ በመሆን ጥቅማ ጥቅምና ፍርፋሪ ፈላጊዎች ነገ ወያኔ ሲወድቅ የሚጠብቃቸው ምን እንደሚሆን መገመት ያቃታቸው እነሱ ብቻ ናቸው። የህዝብ ውሳኔ በጋራም ሆነ በተናጠል የአገርን ዕጣ ወሳኝ መሆኑ መታወቅ ያለበት ነው። ህዝብ ስንል ግን ማን ነው? በተለይ በአሁኑ ጊዜ ምርጦች ወይም ልሂቆች ነን ባዮች ያውም ከህዝብ ርቀው የራሳቸውን ፍላጎትና ውሱን ግምት የህዝብ ይላሉ። ህዝብ ያልመረጠውን ህዝብ መረጠው ብለው ይዋሻሉ። ወያኔ ህዝብ ሳይመርጠው 100% መረጠን ብሎ ድርቅ ያለ ውሸት በማሰማቱ የትልቅ አገር ብልህ ፕሬዝዳንት ነኝ ባዩ መጥቶ ይህኑ ውሸት ሀቅ ብሎ አጥልቆለታል። ህዝብ ስንል ብዙሃኑን እንጂ ምርጦችን ወይም ባለስልጣኖችን ማለት ሊሆን አይችልም። ነውናም ህዝብ በገቢር ጫንቃውን ለጭቆና ካመቻቸ ይህን የባርነት ኑሮ መርጧል ማለት ይቻላል። ያለውን ተጨባጭ ሁኔታ ሀቁ ቢመርም ባይፈለግም አይንን አፍጦ ማየት የግድ ይሆናል። ጨቋኝ በዝምታ ሆነ በማጉረግረም ከቻልነው ምርጫችን ይኸው ነው ማለት ነው። ራስ ደፍቶ ለመገዛት ማጠየቂያ ቢደረደርም ሀቁን መሰረዝ አይቻልም። አመጽ ተቀስቅሶ ግና ለድል ባይበቃም ህዝብ እየታገለ ነው ማለት ይቻላል። ሰጎን አንገቷን ባሸዋ ስትቀብር እሷ ካላየቻቸው አሳዳጆቿ የሌሉ የተነኑ ይመስላታል። የሰጎን ፖለቲካ አይንን ጨፍኖ ሀቅንም አላይ አልቀበል ማለት ነው። ታሪክን መርሳት ነው። ነጋ ጠባ በጠላት መጃጃልና ሰለባ መሆን ነው። በጦርነት ስልት መጽሐፉ ሱንዙ ጠላት ክንወቅ ራስ ክንወቅ መቶ ውጊያ ብታካሄድ መቶውንም ታሸንፋለህ ብሎ ነበር። በተለይ ራስን ማወቅ ትኩረት የምንሰጠው ወይም ልንሰጠው የሚገባ ነጥብ ነው። ትግላችን ባያሌው የተጎዳው ራሳችንን ማወቅ ተስኖንና ታሪክን ረስተን እጣችንን ለሚከዱን ወይም ህዝብን ከብተው ወንጀል በህዝብ ላይ ለፈጸሙት አሳልፈን ስንሰጥ ነው። ወያኔ ለስልጣን ከበቃ በኋላ እንኳ የህዝብ ትግል መሪ አድርገን የቆጠርናቸውም ኩም ያደረጉን ያስጎዱንን ማስታወሱ በቂ ነው። የብቃት ጉድለት አንድ ነው፣ ግን ባለቆሻሻ ታሪክ የሆኑትንና ወንጀል የፈጸሙትን ሁሉ ማቀፍ ያመጣብንን መዘዝ ቀላል አለመሆኑን ማመን ያስፈልጋል። ውሻ ጭራውን ነክሶ እንደሚገባው አዙሪት ሳይሆን ያጠፋ አጠፋው ሳይል ይባስ ብሎ ወንጀሉን ክዶ ዳግም በህዝብ ደም ሊነግድ ሲነሳ ዝም ብሎ አለመቀበል በቂም አዙሪት መግባት አይደለም። ሆብለን ያቀፍናቸው ከትግል አካባቢ እንዲርቁ ሊደረግ ሲገባ በየዋህነት መሪ እየተባሉ ችሎታውም ቁርኝቱም ህዝባዊነቱም ያጥራቸውና ዶሮ ሶስቴ ሳይጮህ ያመነባቸውን ህዝብ ይከዳሉ። ለዶሮ ሲነግሩ ምጥማጥ ይሰማል እንዲሉ ለወያኔ ጥቅምና ውቀት ላለመስጠት በማሰብ እገሌ ማለቱን ትተን ብንቆይም እየበዛ ሲመጣ እሱ ማለቱ የግድ የሚሆንበት ጊዜም ይመጣል፣ መጥቷልም ማለት ይቻላል። ዴሞክራሲ የጠማው ህዝብ በጋራ ተነስቶ ፋሽስቱን ደርግ በሚታገልበት ጊዜ የዚህ አረመኔ አገዛዝ ካድሬ ገዳይ ተሿሚ የሆኑ ዛሬ በያሉበት ራሳቸውን ተቃዋሚ ብሔረተኛ ወይም የህዝብ ጥቅም ጠባቂ ነን ብለው ብቅ ቢሉ ወንጀላቸውን እቁም ነገር ሳይቆጥሩ አሁንም ለህዝብ የቆሙትን ሊያጠቁ ሲነሱ እነዚህ ጸረ ህዝብነታቸውንና ጸረ ዴሞክራሲነታቸውን በገቢር ያረጋግጡ በተአምር የህዝብ ወገን የህዝብ መሪ እንዲሆኑ እድል መስጠት ስህተት ነው። ራስክን እወቅ ካልን ዘንድ የህዝብን ጎራ ከነዚህ ተባዮች ማጽዳት ያስፈልጋል። መሪንም በጥንቃቄ መምረጥ ሊከበር የማይገባውንም አለማክበር ያሻል። ከደርግ ያበሩና በግድያው የተሳተፉ ወይም ጠመንጃ በእጃችሁ ነው በሏቸው ያሉ በቀይ ሽብር አገዛዝ የተደሰቱ የታገለን ትውልድ በጅምላ የሚያወግዙ ጀግኖችን ለጣሊያን የተገዙ ባንዶች ብለው የሚከሱ አረመኔዎቹን ሟቾቹን መለስን ክንፈን የሚያሞካሹ ከስልሳዎቹ እስከ ዛሬ ሰልፋቸው ከጸረ ህዝቦችና ጸረ ኢትዮጵያ ኃይሎች ጋር የሆነውን የህዝብን ህልውና የሚክዱ በአርአያነት ሊጠቀሱና አንቱ ሊባሉም የሚችሉ አይደሉም። ህዝብን ይቅርታ ያልጠየቁ የደርግ ኢሰፓ ባለስልጣኖች፣ ወንጀለኞች እንዲሁም ወያኔዎች እንደ ተቃዋሚ በህዝብ ጎራ ሊገቡ ሊፈቀድላቸው አይገባም ማለት ነው። ይህ ቂም በቀል ሳይሆን ታሪክን አለመርሳትና ሰማዕትን ማክበር ነው። ትግልን ከጥፋት መከላከል ነው። የሰጎን ፖለቲካን ትቶ ሀቁን መቀበል መናገር ነው። ራስን ማወቅ ነው አሸናፊ ሆኖ ለመገኘት። ሰው አለ ሀገር መሬት ያለ ዘር እንዲሉ ነውና የተረከብናትን አገር ወያኔ ሲያጠፋትና አገር አልባ ሊያደርገን ሲነሳ እምብኝ ብሎ መነሳቱ፣ መሬታችንን የወሰዱትን ማሳደዱና መምታቱ፣ ወያኔን የጠላትም ጠላት ብሎ ድራሹን ማጥፋቱ የህዝብ ውሳኔ መሆን ይገባዋል። የተቃዋሚውና የህዝብ ጎራ ጠርቶ ይህን ቆራጥ አቋም ከያዘ የወያኔ የስልጣን ዕድሜ አጭር እንደሚሆን ጥርጥር የለውም። ገዢዎች ህዝብን ማታለል ጥቅማቸው እንደሆነ ሁሉ አስመሳይ ተቃዋሚዎችም ትግልን ወደ ንግድና ትርፍ ለውጠው ህዝብን ሐሰት አብኩተው ጋግረው እያጎረሱ ደንቃራ ሆነው ይቀጥላሉ። ትናንት አታለውን ዛሬም ሊደግሙ ሲነሱ ጆሮ ከሰጠናቸው ተጠያቂዎቹ እኛው ራሳችን ብቻ ነን። ከዚህ ቀደም በፍኖተ ሬዲዮ የሚከተለውን መልእክት አስደምጠን ነበር።
ዛሬ ሁኔታው ጨለምለም ብሎ ሲያበሳጭና ቀቢጸ ተስፋን ሊያሰፍን ሲዳዳው አንዳንዶች የነገ የኢትዮጵያን እጣ ፈንታ በአዳን የሚወስኑ መስሏቸው ቢገኙ የሚያስገርም አይደለም። የኢትዮጵያን እጣ ክፍል ወሳኞቹ በአዳን ሳይሆኑ የኢትዮጵያ ህዝብ ነው። ይህ ህዝብ ደግሞ የወያኔን የዘር ፖለቲካ የማይቀበል በአገሩ አንድነት የሚያምን ነው። ኢትዮጵያዊነት በሚሊዮኖች ኢትዮጵያውያን ልብ ተቀርጾ ያለ ነው። የአንድነት ኃይልም ሚሊዮኑ ኢትዮጵያዊ ነው። በመሆኑም ይህ ህዝብ ኃላፊነቱንና አገሩን አሳልፎ እስካልሰጠ ድረስ የአገሩን ዕጣ ማንም ባዳ ቅጥረኛና ተገንጣይ አይቀልድበትም። ባለው ሁኔታ በባዕድ አገር በተለይ ያሉና የባዕዳንን ድጋፍ ወይም ገንዘብ ያገኙ ክፍሎች ኢትዮጵያ ህዝብ የነገ እጣ በእነሱና በጡት አባቶቻቸው የሚወሰን ይመስላቸዋል። ተምረናል፣ ሊቅ ሊቅ ሆነናል፣ ምሁራንን በሚልም ሰፊውን ህዝብ ንቀው ከወዲሁ ራሳቸውን አንቱ ክቡር ሊቀመንበር፣ ሚኒስቴር ወዘተ አድርገው ገምተዋል። ከንቱ ምኞት። በአንድ አገር ያሉ ኢትዮጵያውያን ቦታና ሚዛን ልኩ የሚታወቅ ነው። ያውም ሚዛን ቦታ ከተባለ ይህም አገር ወዳዶቹን ብቻ የሚመለከት መሆኑን ማወቅም ወቅቱ ነው። የአገሪቷ ለባዕዳንና ቀጥረኞች ሰለባ የሚሆነው አገር ወዳድ ኃይሎች ሊተባበሩ ካቃታቸውና ግዳጃቸውንም መወጣት ከከበዳቸው ነው። መተባበር ስንልም ተገንጣይና ኢትዮጵያዊነታቸው የካዱትን ማዕከል ያደረገ ሊሆን አይችልም። በአገር አንድነት የሚያምኑና ኢትዮጵያዊነታቸውን የተቀበሉ ኃይሎች ናቸው በቅድሚያና በዋናነት መተባበር መተጋገዝ ያለባቸው። ይህ ሳይሆን ቀርቶ ባዕዳንና ቀጥረኞቻቸው የጠነሰሱብንን ሴራ የሚሳካ ከሆነ የአገራችን ህልውና ራሱ አጠያቂ ይሆናል። የምንወስደው ምርጫና የምናደርገው ውሳኔ የአገራችንን ህልውና የሚነካ ይሆናል የሚለው በተለይም ወዳጅና ጠላትን መለየት አቅቶን በዚያውም መፍትሄ ያልነው ጭራሹኑ ጉዳት አብዥ ሲሆን በግሃድ የሚታይና ክርክርንም የማይጋብዝ ጉዳይ ይሆናል። ህብረት ከማን ጋር በሚለው የተፈጸሙ ስህተቶችን ማስታወስ ይበቃል። የወያኔ ቅጥረኞች ጋርም ህብረት ተሞክሮ ነበር፣ ከግንጣዮችም ጋር እንዲሁ። መፍትሄው ድርጅት የሚባሉትን ትቶ እንዲያው መሰባሰብ ተብሎም ውዥንብር ተፈጥሯል። የአገር ጉዳይ ባይሆን አስቂኝ የሚሆነው የስደት መንግስት ምስረታ አማራጭም በዚህም ላይ የኔ የኔ አለበት ቀርቦ እስካሁንም ሊያምስ ይጥራል። ግንባር ቀደም እኛ ብቻ፣ የህዝብ ተጠሪዎች እኛ ብቻ የሚለው ጊዜ ያለፈበትም አቋም አሁንም አንዳንዶችን ይወዘውዛል። ጥሬ ጸረ ሶሻሊስትነት ሊያራግቡ የሚቃጡና አፍቅሮ አሜሪካ የሚያስጓራቸውም አሉ። የወደቀና ያለቀለትን አገዛዝ እና ስርዓት ሊመልሱ በቁማቸው የሚቃዡም አሉ። የትግሉን ትኩረት መረዳት አቅቷቸው የካቶሊኩ ጳጳስ ሳይቀር ያወገዘውን ሰው በላ ስርዓት በላያችን ሊጭኑ አንዳንዶች ይፈልጋሉ። ጋሬጣዎች በዚሁ ልክ ማን ወዳጅ ነው በሚለውም ላይ የተዛባ ግንዛቤ ሰፍኖ ኢትዮጵያን ከሚጎዱ ኃይሎች ጋር መሞዳሞዱ አልቆመም። ወያኔን ጠላት ማለት የተሳናቸው ተቃዋሚ በሉን ባዮችም አሉ። ይህ ሁሉ ትግሉን እየጎዳ እንዳለ መካድ አይቻልም። አቋም ይስተካከል መባሉ ሲያንስ ነው። ህብረት ስንልም አጋር ስንመርጥ ስህተቶች መፈጸማችን አገራችንን ሁኔታ በሚገባ መረዳትና ጠላትና ወዳጅን መለየት እንዳቃተን ጠቋሚ ነው። ይህ ስህተት መታረም አለበት፣ ካልሆነ ሊወቅቱት እንቦጭ ሆኖ ተስፋ ያስቆርጣል። ወያኔ 24 ዓመት በስልጣን የቆየው በጉልበቱና በአጋሮቹ ድጋፍ ቢሆንም በህዝብ በኩል አገሬ ወይም ሞትን ምርጫ ተግባራዊ ማድረግ ባለመቻሉ መሆኑም መታመን ያለበት ነው። በቅርቡ በአመፅና በአብዮት አምባገነኖችን ማሸነፍ የቻሉ ህዝቦች በቅድሚያ ያሸነፉት ፍርሃታቸውን ነው። ፍርሃት ያብቃ። በቆራት ትግል ወያኔን እናውድም። I'm not a quadrine.